ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ናስተልኛ አድማጮቻችን እንደምሰንታችሁ አራዳሪ ቀኑ ሰኔ 24 ቀን 2015 ዓ.ም ሳምንታዊ ዝግጅታችንን ጀምረናል። እንተላመደው ዜና ወቅታዊ ጉዳዮችን በተመለከተ ዜናው ትንተናን ሰጥበታለን። ቆይታችሁ ከኛ ጋር እንዲሆን እየጋበዝኩኝ ወደ ሳምንቱ ፕሮግራማችንን እናመራ። አሸናፊ ሰማል ባለፈው ሳምንት በተደጋጋሚ ለመናገር ስንሞክር ጊዜ ያለፈብን የኢትዮጵያን ኢኮኖሚን እናውራለን የሚል ሐሳብ ነበር። እንደው ብዙም ባንል እንደዚህም ለመነሻ ብለን ማን ነው ጠቅላይ ኦዲተሩ መስሪያ ቤት ያወጣው ሪፖርት አለ ወደ 35 ቢሊዮን ብር ያልተወራረደ አለ። ባለፉት 3 አመት 4 አመት ከአመት እየተቀለየ እየተዘዋወረ ይሄድ ነው ያልተቀቡ ምንድነው መላሴ ያልተወራረደ ሂሳብ እና ምንም ነገር ማግኘት ያልቻልኩት አለ ብሎ ሪፖርት አድርጓል። የምክር ቤት ሰዎች ጠየቁት ጥያቄ አለ። ብዙ ነገሮችን ስትመለከተው ከሚሰበሰበው የማይሰበሰበው የበለጠበት የሆነ ነገር ከአንድ ነጥብታች የሆነ ሊሰበሰብ የሚችል እንጂ እንደው ምንም ነገር የለበት የሚል ነገር አለ። የንግድ ሚኒስቴሩ ደግሞ የኢትዮጵያ የውጭ ገቢ በ11 ነው በ11 ነጥብ 5 ነው 6 ካለፈው አመት ወርዷል የሚል እንትን አድርጓል። የንግድ ህብረተሰቡ ለበነቱ ደላላው የመንግስት ሹመኞቹ ሁሉን በአጠቃላይ የንግድ ስርዓቱ መላቅጦ የጣፋበትና ለማረም የማይቻልበት ደረጃ ነው ተውሏል። እነዚህን በሙሉ ይዘህ የውጭ ምንዛሪ ጥረቶች አሉ። ባለፈው ሳምንት ስለ ባንክ ጀምረን ነበረ። ስለ ባንክ አውርተናል ይመስላል። ስለ ግል ባንኮች በመንግስት ከሚሰበስቡት 70 በመቶውን ለመንግስት መስጠት አለባች ነበረባቸው። ከዚያ 10 በመቶ ውስጥ ነው ለራሳቸው የሚያንቀሳቅሱት ነበርና ይሄ ላይን ኦፍ ክሬዲት የሚባለው ለነጋዴ ለአስመጪዎች የሚሰጥ ደብዳቤ በሱ መሰረት እነሱ በጻፉት መሰረት ደብዳቤ በጻፉት ደብዳቤ መሰረት ነጋዴዎች ካስገቡ በኋላ ለላኪዎቹ ድርጅቶቹ ይችላሉ ድርጅቶች ባንኮቹ የመክፈል አቅም የላቸውም መንግስትም ውጭ ምንዛሪ ሊያቀርብላቸው ባለመቻሉ ወደ ክስ ሊያመሩ ይችላሉ የሚል አለ። አዎ ሌተር ኦፍ ክሬዲት ጽፈው ግን አሁን በመክፈያው ሰዓት በሚመጣበት ሰዓት ግን ባንኮቹ በሙሉ ያላቸውን ጥሬ ማን የፎሬን ካረንሲ ወይ የውጭ ምንዛሪ ለመንግስት ሰጥተው ስለነበር 70 በመቶውን አሁን መክፈል አለመቻላቸውና ከውጭ ሀገር መንግስታት ጋር ወይ ከውጭ ሀገር ካሉ ባንኮች ጋር ድርጅቶች ጋር ችግር እንዳለባቸው የሚያሳይለ የኑሮ ውድነቱ ያው ከቀን ወደ ቀን እየጨመረ ያለበት ነውና እነዚህን ጠቅላይ ላደረገ የጠቅላይ ኦዲተር መስሪያ ቤቱም የጠቅላይ ሚኒስትሩም እናንተ ከጠየቃችሁን የጠቅላይ ሚኒስትሩንም አካሄድ አሰራር ቢሆን ልንመረምር እንችላለን እናንተ ግን መጠየቅ አለባችሁላልና እኔ እሱ ላይ ትንሽ ብትልበት ምንም ለማለት ፈልገው ነው። መብታቸውን አሳልፈው ለሰጡ ይመስለኛልና ሱን ጠቅላላ አርግና አጠር ባለመልኩ ስለ ኢኮኖሚው እናወራ መቸስ ምንም ለውጥ ባናመጣበት ምስቲ ሞክረው
ከዚህ አሁን ካልተው ልጀምር።
እሺ
ብዙ ነው እንግዲህ ኦዲት ሪፖርት በጣም ሰፊ ነው። ይህ ነገሮች ያንሺ አንኳር አንኳር ነው እና ከምክር ቤቱ ለተነሳላቸው ጥያቄ በሰጥ ምላሽ ነው እንደምስል የጠቅላይ ሚኒስትሩ ፕሮጀክቶች እናንተ ከጠየቃችሁን እንመረምራለን ያሉ የጠቅላይ ሚኒስትሩ ፕሮጀክት ነገር ከዚህ በፊት በተደጋጋሚ ሲወራበት ቆየ ነገር እንደሆነ ሚኒስትሩ ጠይቆ አያገባችሁም ያሉ እናንተ በጀት የመደበለት የመደባችሁለት እንጂ ሌላው ልጠይቅኝ አችልም ነው ያሉት። እዚህ ጉዳይ ላይ እኛ እናንተ ከዚህ በፊት አንስተናል። በመሰረቱ ፕሮጀክቱ የጠቅላይ ሚኒስትሩ የግል ፕሮጀክት አይደለም፣ የሀገር ፕሮጀክት ነው። ገንዘቡም ሲሰጥ ለእነዚህ ፕሮጀክት ተወካዮች እንደሰጠ ይሁን ከሀገር ውስጥ ከህዝብ በሞቢላይዝ ተደርጎ ይሁን የጠቅላይ ሚኒስትሩ ለግሉ አልቻ አይደለም የተሰጠ፣ የሀገር ፕሮጀክት ነው ተብሎ የተሰጠ። ስለዚህ ቀድሞውንም እዛው የመንግስት ቋት ውስጥ ይገባና ይጸድቃል። ከውጭ በብድር የተገኘ ከሆነ የዚህ ፕሮጀክት ማስፈጸሚያ ለሀላላ ለምሳሌ ለሀላላ ሪዞርት ከምናምን ከአረብ ኤምሬትስ የተገኘ ይህን ያህል ገንዘብ ምናምን ተብሎ ምክር ቤቱ ያጸድቅና በነጋሪት አዋጅ ይወጣል። ከህዝብ የተሰረም ሆነ ከዚህ ፕሮጀክት ተብሎ በአዋጅ ይወጣና አንድ እዛው የመንግስት አንድ ቋት ነው ያለው፣ ሁለት ቋት የለውም መንግስት፣ እዛ ውስጥ ይገባል። ከዛ የፕሮጀክቱ የፕሮጀክት ገንዘብ ስለሆነ ከሌላው ይለያል። ስራ ላይ ሲሆን ከዛ እየወጣ ፕሮጀክቱ ይፈጸማል። ምክር ቤቱም ሪፖርት ይሰማበት፣ ኦዲት ይደረጋል፣ ክትትል ይደረጋል። ይህ ነው ደግሞ ምንጊዜ የትም ሀገር የሚሰራበት የሀገሪቱ የፋይናንስ ስርዓት ግልጸኝነት ሊኖረውም ስለሚገባ ይህን ነው መከተል የነበረበት። ጠቅላይ ሚኒስትሩ ግን እናንተ ያልሰጣችሁኝ ያሉ በመጀመሪያ ያልሰጣችሁኝ የማለትም መብት የላቸውም። የእሳቸው አይደለም የእሳቸው የሚባሉ ከደሞዛቸው ላይ ቆጥበው ሰርተው የሚሆኑ የኔ ነው። ሆቴል ሰርተ ሆቴል ለግላ አይደለም ሰው ለሚጠቀምበት የኔ ነው። እንደሱ አይደለም የህዝብ ፕሮጀክት ነው እሳቸው እንደ ራሳቸው ፕሮጀክት እንደ ግል ከጅራቸው እንዳወጡ ለእኔ ነው የተሰጠው የማለት ነገር አለበት። ይሄ በራሱ ሙስና ነው። አንድ ሁለት የሀገሪቱን የፋይናንስ ስርዓት ግልጸኝነት የሌለው ያደርጋል። በዚህ ሁኔታ የውጭ የገንዘብ ድርጅቶች ለኢትዮጵያ በብድርም የሆንበት ጋር መንግስታት ሲሰጡ የፋይናንስ ስርዓቱ ግልጸኝነት ጥያቄ ላይ ግለሚወርድ ለምንፈልገው ጥቅም ይውላሉ በዚህ ግልጸኝነት በሌለው ሁኔታ የሚል ጥርጣሬ ያድርባቸዋል። ስለዚህ እንደ ሀገሪቱ የፋይናንስ ስርዓት ችግር ነው የሚታየው ሳቸው የተናገሩ እሺ፣ ይህን ከዚህ በፊት ማስተናል ይሁን። አሁን ደግሞ መጥቶ ዋና ኦዲተር ሀገሪቱ ውስጥ ያሉትን ማንኛቸውም የህዝብ ፕሮጀክቶች በመርመር ነው ማለት ጊዜ ኤንጂኦስ እና ቤተክርስቲያኖች ሁሉ ኦዲት ይደረግ ሲሉ ነበር ኮበት ላይ
ነው
ግን የነግስት የህዝቡ ፕሮጀክት ግን እንዲመረመር አይደለም። ይህ የህዝቡ ፕሮጀክት ስለሆነ ዋናው ኦዲተር ስጠየቅ ምናምን ማለት የለበትም። ፕሮግራም አውጥቶ ስልጣን ተሰጥቶታል። ማንኛውንም ሀገሪቷ ውስጥ ያሉ መንግስታዊ ፕሮጀክቶች፣ መንግስታዊ መስሪያ ቤቶች የመመርመር ስለዚህ አስራ አመት ከዛሬ አስራ አመት በፊት የተሰሩ ብሎ ስለት እንዳው ሁሉ ስታወራ ነበር እኮ ዋና ኦዲተሯ። ግድቦቹ ይህና ገንዘብ ማስገባት የነበረባቸው አልገባም፣ በጎርፍ ምክንያት የጥገና ሰዓት የላቸው፣ ይህም ሁሉ ስታወራ ነበር። ይህም እኮ የፐብሊክ ፕሮጀክት ነው። እነዛን ተጽፎ ምክር ቤቱ ሂጂ ነው ኦዲት አድርጊ ብሎ ነው እንደ ኦዲት ስታዘረግ የነበረው
እሱ ነው። እኔም እንትን ያደርጎኝ ነበር።
መጠየቅ አልነበረባትም ኦዲት ነው ማድረግ የነበረባት። ኦዲት አድርጋ ሪፖርት እንዳቀርባል። አይ ኦዲት አላስደረግም ከተባለ ደግሞ አሁን መረጃ ላገኝና ኦዲት ላደርግባቸው አልቻልኩም ብላ እንደ ካርዱ እንደ አርቲፊሻል ኢንቴሊጀንስ አላገኘሁም፣ የዚህን ልመረምር አልተቻልኩም፣ አልተፈቀደልኝም እንዳለችው አልተፈቀደልኝም ብሎ ነው ሪፖርት የሚጨረገው። እና ማንም ሰው አላስተዋለውም፣ ግን በጣም ትልቅ ይህን ለምን አላደረክም ተብሎ የአሰራር ኦዲት ሊደረግ የሚገባው ነው። የአሰራር ኦዲት ሊደረግ የሚገባው የአሰራር ትልቅ የአሰራር ስህተት ነው። ከአንድ የኦዲት መሳሌ እንደማይጠበቅ ኦዲት ቁጥር በቁጥር ገንዘብ ብቻ አይደለም ኦዲት የሚደረገው የአሰራር ስርዓት ይደረጋል። ፖሊስ መስሪያ ቤት ውስጥ እኮ አካውንታንቶች ብቻ አይደለም ያሉ፣ ሳይንቲስቶች አሉ፣ ኢንጂነሮች አሉ፣ ባዮሎጂስቶች አሉ፣ ፊዚሲስቶች አሉ፣ ኬሚስቶች አሉ። ምክንያቱም ኦዲት የሚደረገው የስራ ሂደቱን ጭምር ስለሆነ ማኔጀርስ አሉ፣ ቢዝነስ አድሚኒስትሬተርስ አሉ። የአሰራር ስርዓት ሁሉ ነው ኦዲት የሚደረገው። ከዚያ አኳያ ራሱ የኦዲት መስሪያ ቤቱ የአሰራር ስርዓቱ ተገቢ ያለመሆኑን የሚያሳይ ነገር ስለሆነ ራሱ ኦዲት መደረግ አለ። በዚህ መንገድ ነው የገባኝ። ሌላው እንግዲህ ይሄው ሳይወራረድ ቀረ ምናምን የሚባለው እንደው እኔ ምንም አልገባኝም። ምክንያቱም እዚህ ሀገር ላይ ኬት እንደመጣ አላውቅም እንጂ ያው ድሃው ምን ያህል ወደኋላ እንደሄደ ያው ምንም መናገር የሚያስፈልገው ነገር አለ። እያንዳንዱ ሰው ባለፈው ወር ሲኖረውም በዚህ አመት እየኖረ አለ። ባለፉት አምስት አመታት ውስጥ በእያንዳንዱ ወር ወደኋላ ሄዶ ያኔ የኦልድ ጉዳይ ይዞነዋል፣ በቃ በትዝታ የሚያስታውሳቸው ይሆነዋል። ግን በሌላ በኩል በአጭር ጊዜ ውስጥ በሁለት አመት በሶስት አመት ውስጥ በሀያ ምናምን ሚሊዮን የሚቆጠር ገንዘብ ያገኙ ሁለት ሶስት መኪና ይገዙ እዛ ጋር የሆነ ጂ ፕላስ ምናምን እዚህ ጋር ጂ ፕላስ ምናምን የሚባል ነገር ያላቸው ማሰቡ ተመደበተዋል። እና ይሄ ሁሉ ከየትም አይደለም የመጣው፣ የተመዘበረ ገንዘብ አንደኛ መሬት ነው፣ ሁለት የመንግስት መስሪያ ቤቶች ነው፣ ሶስት እነዚሁ ጠቅላይ ሚኒስትሩ ትለኩኝና የአገባቸው ሜኑ ነው የሚሏቸውም ነው የሚመዘበረው እና ያለ ስለዚህ አሁን ስለረቀ ምንም አይገርምኝ ያልተወራ። ሌላ ትልቁ ነገር ወደ 86 መስሪያ ቤቶች ላይ ነው ችግር የተገኘው። ይሄ ማለት ሁሉም መስሪያ ቤቶች ማለት ነው።
አዎ
የጸረ ሙስናን ጨምሮ ጸረ ሙስና ራሱ ሙስና ሊባል የሚችልና በሙስና ሊያስተካክለው የሚችልበት ነገር ውስጥ እንግዲህ የሀገሪቱን የውጭ ምንዛሪ ወደ ኢኮኖሚ ልምጣና ከዚህ ከወዲት በጣም ሰፊ ስለሆነ
በለዚህ ነው አጠር አድርገው ያልከው።
የሀገሪቱ የውጭ ምንዛሪበት ምን ያህል እንደሆነ መሰረታዊ የሆነውን ማዳበሪያ መግዛት ነው ያጣለው። ማዳበሪያ ውጪ ተገዝቶ ባለፈው ውል ተዋውለው ስምምነቱ ተፈጽሞ ክፍያው ካልተፈጸመ ማዳበሪያው ስለማይመጣ ሌተር ኦፍ ክሬዲት እንሰጣለን ብለው እዚህ ጋር ተስማምተው የነበሩት ባንኮች ለአስመጪዎቹ ሌተር ኦፍ ክሬዲት መስጠት ስላልቻሉ እዛ የተገዛበት ሀገር ውስጥ የተቀመጠበት ሁኔታ ነው። ማዳበሪያ ማለት እንግዲህ የመጨረሻው ለኢትዮጵያ ኢኮኖሚዋ ግብርና ላይ የተመሰረተው በምግብ ራሷን ላልቻለችው ሀገር የሞት ሽረት ሚባላል። ጭቃ ውስጥ እየተገባ ነው በፊት ማዳበሪያ ለአልፋደው የሚደረሰው በጭቃ ውስጥ መኪና እየተቀረቀረ ቀልቅ ለልጅ እየተገፋ ነው ክረምት ከመድረሱ በፊት ማዳበሪያ የሚቀርበው። አሁን ግን ይህንን እንኳን ማቅረብ ያልተቻለበት ደረጃ ድረስ እቃዎች የሚገቡት በብላክ ማርኬት በሚገኙ ገንዘብ ነው። መሰረታዊዎቹ ጭምር ላግዣሪዎቹ ድሮም እንደሱ ነው። በአብዛኛው መድኃኒት ጭምር
ሩቅ ሳንሄድ
የራስ ምታት መድኃኒት በምን ድንገር መሰለኝ የራስ ምታት እነዚህ ምኖታቸው
አስፕሪን
ሙሎኛ ገር በብዛት ይመ ዛሬ አምስት ዓመት ሁለት ብር ነበር፣ አሁን 30 ብር ነው። በዚህ ነው የምታውቀው ምን ያህል መድኃኒት 100 ብር ስንገዛ የነበረው አሁን አምስት ሲታመሙ በምትገነግጠው መድኃኒት ሲታዘዝ እንግዲህ ኑሮ ገንዘብን በልቶ ጨርሶታል። እንደ በፊቱ 1000 ብር 2000 ብር ብሎ ነው ያለችው ምሷ ስለሆነ ሰው ይዞ የሚሄደው። ልክ መድኃኒቱ ሲታዘዝለት ግን 5000 ብር ከቁጥጥር ውጭ የሆነ ነገር መጣል። ዳቦ ዛሬ ራሱ ያጋጠመኝም ባለፈው ሳምንት ዳቦ ገዛ 12 ብር ነው አንድ ዳቦ ይሄ የመጨረሻዋ ትንሿ ዳቦ። ከዛ ዛሬ ሊገዛ ሲሄድ ዳቦዋ ባለፈው ሳምንት ከገዛሁት በጣም በእጅጉ አንሳለች እና ተጠረጠርኩኝ። ባለ12 ብሩ እኮ ነው ያልኩ ይችላል። አዎ ባለ12 ብሩ ምንም ማድረግ አልችልም። ምክንያቱም እንዲዳረስ ለቤተሰቡ እንዲዳረስ ቢያንስ የዛሬ ሳምንት የበሉትን ያህል እንዲበሉ ቤተሰቦቼ ዳቦ መጨመራለ። አንድ ሳምንት ውስጥ ነው ይሄ በጣም ይገልጸዋል ብዬ ስላሰብኩ ይህንን ይመስላል። ስጋ መብላት ቅንጦት ሆኖ ኦፍኮርስ ስጋ ቤቶች አሉ፣ ትልልቅ ስጋ ቤቶች አሉ። ገብተህ ስታይ ቢራው እንዲተቆሎ የሚቆርጡ ሰዎች አሉ። እነሱ ተረኞች ነው የሚሏቸው። የሆነ ብቻ ይሄ ከዚህ ከሚዘረፈው ውስጥ ያላቸው ብቻ ናቸው። የቀረው ተመልካች ነው። አብዛኛው ሰው ቤትም ስጋ ገዝቶ መግዛት አይችልም። መንደር ውስጥ ድሮ 150 ብር 200 ብር አንድ ኪሎ ስጋ ትገዛለህ። የለም ጾም ቢያዛው የሰኔ ጾም ሲያዝ ማንም ሰው ቤቱ ዛሬ ከሌን ጾም አገዛለሁ እና ከሌን ጾም አገዛለሁ ስጋ ገዝቼ የሚለውን ነገር ትሰጣለህ። ይህና ሀይል ወርዷል። የኑሮ ውድነቱን እንደ በአኗኗራችን ማሳየት ይሻላል ብዬ ነው።
ጥሩ
ግዜ ስለማይረዳ ነው እዚሁ ላይ።
እሺ እንግዲህ ምናልባት ከትላንትናና ከትላንት ወዲያ ማታ ጀምሮ ትላንትናንም ጨምሮ የመጣ አዲስ ነገር አለ። የአሜሪካን መንግስት የኢትዮጵያ መንግስት ላይ የሰብአዊ መብት ጥሰት ፍረጃን ማንሳቱን ተከትሎ ከግራና ከቀኝ የሚነገሩም ሁኔታዎች አሉ። እንዴት እንዳየሁ አላውቅም፣ ግን በጦርነቱ ሁለት ነገሮች አያለሁ። ምናልባት ጦርነት ስለሌለ ከትግራይ ጋር መንግስት የገጠመው የነበረው ጦርነት ስለሌለ ያንን አይተው ነው ወይንስ ደግሞ አሜሪካኖች ምንድን ነው የሚፈልጉት? አንድ ነገር አደርጋለሁኝ ብሎ የዋሸው ነገር አለ ጠቅላይ ሚኒስትሩ፣ ወይንም ነገር አንድ እንዲያደርግላቸው የሚፈልጉት ነገር አለ የሚለው ነው የማነሳው። ምክንያቱም ጦርነቱም በጦርነቱ ጊዜ የነበሩት ጥሰቶች እንደተጠበቁ ሆኑ እንዳሉ ሆነው ከጦርነቱ በኋላ ግን ባለፉት 6 ወራት ውስጥ 7 ወራት ውስጥ ኢትዮጵያ ውስጥ የሰብአዊ መብት ጥሰት ብቻ ሳይሆን ጥሰት የምትለውን ነገር መግለጽ የምትችልበት ቋንቋ ካለ መግለጽ በማይቻልበት ሁኔታ የሰብአዊ መብት ጥሰት የሰዎች ችግር የበዛበት ሁኔታ ላይ ነው አሁን ያለ ነው። ከትላንት ወዲያ ፍርድ ቤት የቀረቡትን ሰዎች አድምጠናል። ቤተሰቦቻቸውን አድምጠናል። ጠበቆቻቸው ሲያለቅሱ አይተናል። ሴት ታሳሪ እስር ቤት ሆና በመደብደብ ጽንሷ እንዲወርድ የተደረገበት አለ። ይሄ በወለጋው በቤኒሻንጉሉ በሳንጃ የሚቆርጡትን ተውና አሁን እንደው በህግ እጅ በህግ ጥላ ስር ነው የተባሉት ሰዎች እንኳን የሚደርስባቸው ግፍና በደል እያለ የአሜሪካን አሜሪካን መንግስት ይህን ነገር ማድረጉ እኔ ትንሽ ወይ ለኢትዮጵያ እንቆረቆራለን የሚሉ ሰዎች ስራቸውን አልሰሩም፣ አለበለዚያ አሜሪካኖች ሁልጊዜ ከጥቅማቸውና ከራሳቸው ጥቅም ጋር ስለሆነ የሚሄዱት እንትን ማድረግ መልክ ይሄ ነው ብለህ የምትለው ነገር አሉ። ግን በጣም በሚያሳፍር ሁኔታ አድማጮች ለምን ተነሳ ሳንክሽኑ ብሎ የሚል አደለም። ይሄ ሳንክሽን የመነሳት ያመነሳት አለ ሀገር ላይ አደለም፣ የኢትዮጵያ መንግስት ያጠፋው ነገር ስለሆነ የኢትዮጵያ መንግስት ላይ ነው የተደረገው። እርግጥ በሱ ምክንያት ሀገሪቱ ትጎዳለች፣ እየተጎዳችም ያለችው የዛን እንትን ለማድረግ ሳይሆን፣ ግን በአጠቃላይ በጥቅሉ ግን አሁን ያለው ሁኔታ ሲታይ ግን የሰብአዊ መብት ጥሰት የዛሬ 2 ሳምንት አይደል እንዴ ማነው የውጭ የአሜሪካን ውጭ ጉዳይ ሚኒስትሩ ከደመቀ መኮንን ጋር ቁጭ ብሎ ሲያወራ የነበረውና የተናገረው እንደማይቀየር እንደማይነሳ እንደማይታጠፍ የተባለበት ሁኔታ ነበርና እንዴት አየኸው አንተ?
እሺ፣ በመጀመሪያ ደረጃ እንደ ኢትዮጵያ አይነት ደሃ ሀገር የኢኮኖሚ ድጋፍ የሰብአዊ እርዳታ ይፈልጋል። ይሁን እንጂ አምባገነን መንግስት ሲኖር ዜጎቹን የሰብአዊ መብት ክብር የሰብአዊ መብት የማያከብር መንግስት ሲኖር እንደዚህ አሁን ቅድም ስናነሳ እንደነበረው የፋይናንስ ስርዓቱ ግልጸኝነት የለም። አንድ ሰው ወይም የአምባገነኖች ግሩፕ እዛ ኦሊጋርኪ እንደፈለገ የሚያደርገው ሲሆን የአገሪቱ ሀብት የኢኮኖሚ ድጋፍ ብሎ ገንዘብ መስጫየት የበለጠ የሰብአዊ መብት ጥሰት እንዲፈጽ የበለጠ ግጭቶች እንዲያካሄድ የበለጠ ሰዎች እንዲጨፈጭፍ ጉልበት መስጠት እና በጉልበት የስልጣን ላይ ሰዎችን የሚያሰቃዩበት ምክንያቱ የሚያራዝንበት ሁኔታ ስለሚፈጥር ይህንን ለመገደብ ነው ድጋፎች ስልጣን ላይ ያለው መንግስት ሊያፈረጥመው የሚችሉና ተቀልብሰው ጡንቻውን ሊያፈረጥሙ የሚችልበት ሁኔታ ሊዞሩ የሚችሉ ድጋፎችን መከልከል የሚያስፈልገን ከዚህ አንጻር እንጂ ሀገሪቷ ድጋፍ ያስፈልጋል። ሰብአዊ ድጋፎች ግን መቀጠል አለባት። በቀጥታ የህዝቡ ኑሮ የዕለት ተዕለት ኑሮውን የሚጎዱ ነገሮችን መከልከል የለበትም። በመሰረቱም እነሱም ሰብአዊ እርዳታ ከዚህ ከዘረፋ ተያይዞ ከመከልከላቸው ውጭ ሰብአዊ እርዳታ አቋርጠው የማያውቁም የማቋረጥም ይቀደላቸው። የበጀት ድጋፍ ተብሎ የሚሄደው ግን መብት አርቢውዝ ለማድረግ ይላል። እንግዲህ የሰብአዊ መብት ጥሰት ከፍተኛ ዘግናኝ የሰብአዊ መብት ጥሰቶች ይፈጠሩ ዓለም በሙሉ ያወራው የጦር ወንጀል፣ በሰብአዊነት ላይ የተፈጸመ ወንጀል፣ ምናልባት አንዳንድ ሰዎች የዘር ማጥፋት ነው ብለው እስካሁንም የሚማገዙበት ወንጀል የተፈጸመው ትግራይ ላይ ቢሆንም ትግራይ ብቻ አይደለም የሰብአዊ መብት የቆዩ ሁሉም አካባቢዎች ናቸው። እንደውም ከሰላም ስምምነቱ በኋላ አነሰን በዛም ተጠያቂነት ፍትህ ማስፈን እንደተጠበቀ ሆኖ ትግራይ ውስጥ በጠቅላይ የሚፈጸም የሰብአዊ መብት የለም። በተለይ የሰብአዊ መብት ሲፈጸም በቆዩ የፌደራል መንግስት፣ ሌላ ቦታ ግን የሚፈጸሙ ሰብአዊ መብት ጥሰት እንደቀጠለ ነው። ጋዜጠኞች ይታሰራሉ፣ ይታፈናሉ፣ ማሰቃየቱ አለ። አሁን ባለፈው ሳምንት ስናወራ የነበረው የአሁኑ ውጭ ሀገር የወጣው የጋዜጠኛ ያየሾች መልስ እሱ አይነት ያየሾች መልሶች ተናገረ እንጂ እሱም ብሎታል በሚሊዮኖች የሚቆጠሩ በሚሰቃይበት ይህን ማውራት አጉል ቅንጦት ነው ያለ። እነዚህ ነገሮች አሉ፣ ድብቅ ደግሞ አለ፣ ሁሉም ሰው ያውቃቸዋል። አማራ ክልል ኦፍኮርስ መንግስትን ለመገልበጥ የሚደረግን እንቅስቃሴ መንግስት ዝም ብሎ ታግሶ እንዲጠብቅ ተመልከት ላይባል ይችል ይሆናል። ይሁን እንጂ አንድ በሌሎች አማራጮች መፍታት እንደተጠበቀው ነው። ግን ይሄ በዚህ ሽፋን ከፍተኛ የሰብአዊ መብት ጥሰት እየተፈጸመ ነው። ንጹሃን እየተገደሉ፣ ሰዎች እየታሰሩ ነው። እና እነዚህ የሰብአዊ መብት ጥሰቶች ናቸው። እነዚህን የረሳ ነው። ስለዚህ እነዚህ አሁን እየፈጸማቸው ያሉትን የመብት ጥሰቶች የበለጠ አጠናክሮ እንዲቀጥልበት፣ የበለጠ ገዳይ ወታደሮችን እንዲመለምልበት፣ የበለጠ አፋኞችን እንዲመለምልበት ያደርጋል የሚል ነው የሚከለከለው። እና ልክ የትግራይ የሰላም ስምምነት ሲፈረም ምንም የሰብአዊ መብት ጥሰት ይፈጽማል ብለን አናምንም ይላል። አናውቅም ነው አናውቅም ማለት ያስቸግራል። ስለዚህ እኔ የሰብአዊ መብት ጥሰት ይፈጸማል የሚል እምነት የለንም የሚለውን የአሜሪካ መንግስት አቋም ዋሽቷል ያውቃል። ለምን አደረገ ያው የሚል ነው ነው እንግዲህ አካባቢ ያውቃል። እንግዲህ የተለያዩ ምክንያቶች ሊሆን ይችላሉ። አንደኛ የዚህ የጂኦ ፖለቲክስ ጉዳይ ነው። በጣም እንደው እሱ ባልሆነ የምለው እሱ አሜሪካ በቀጠናው ላይ ጥቅሟን ለማስጠበቅ በተለይ የቻይና የበላይነት እየመጣ ስለሄደ ኤርትራ ይዛለች። ኢትዮጵያና ኤርትራ አሁን የሻከረ ሊመስል ግንኙነታቸው አብረው የሚበሩ አንድ ገጽ ላይ ያሉ ስለሆኑ ተከታትለ ወደዛ ሊሄዱና ቀጠናው ከፕሌተሮች ሊሆን ይችላል። የአልሸባብ እንቅስቃሴ አስፈሪ እየሆነ ነው፣ ቀጠናው ከአሜሪካ ፕሌተሮች ሊወጣ ይችላል በሚል ስጋት ሊሆን ይችላል። ግን ትልቅ አሜሪካ የምትመካበትን ምናልባት ለ200-300 ዓመት ይዛ የቆየችውን እያዳበረች የመጣችውን የሰብአዊና የዴሞክራሲ ቫሊዩስ መስዋዕት አደርጋለች። እና አንዱ ይሄ ሊሆን ይችላል። ግን ይሄም ቢሆን ቫሊዩዎቿን መስዋዕት አደርጋለች፣ ለራሷ ጥቅም ስትል ነው ማለት ነው። እና ብዙ ጊዜ ሀያል ስለሆነች እንደ ዓለም ፖሊስም ስለምትታይ ኦፍኮርስ ተጽፎ ሳይሆን ከዚህ በፊትም ስታደርገው ስለቆየች በተለይ በአምባገነን ግብ ውስጥ ያሉ ሰዎች ደግሞ ጫና ልታሳድር ትችላለች በሚል ተስፋ ስለሚያደርጉ አስደንጋጭ የሆነባቸው የሰብአዊ መብት ጥሰቶች ውስጥ ላሉ ሰዎች። በሌላ በኩል ግን ሌላ የያዩት ነገር ሊኖር ይችላል የሚልም ነገር አለ። ሌሎቹ ሰዎች ይህን የሚሰጥ ይታል የጠቅላይ ሚኒስትር ሚኒስትር አብይ መንግስት ሊወድቅ ነው። እዚህ አማራ ክልል ያለውን እንቅስቃሴ አልቻለውም። ኦሮሚያ ውስጥ ያለውን እንቅስቃሴ አልቻለውም። መልሶ ቺን ሀገር ወደ ስርዓት ውስጥ ሊያስገባ አልቻለም። እዚህ ላይ የገንዘብ ጦቱ የኖር የስርዓትነቱ የምናምኑ ተባብሶ እነዚህን በየአካባቢ የሚንቀሳቀሱ አማጺ ኃይሎች ተስፋ የቆረጡ ወጣቶችን እየመገቡ ነው። ስለዚህ እቺ ሀገር ልክበርስ ነው። እና መውደቅ የለባትም። ከወደቀች ላያችን ላይ ቁጭር ከበል ስለሚፈሩ ከምትወድቅ ከነግፉም ቢሆን ቢያንስ አገር ሆና ለተወሰነ ጊዜ የሚስተካከልበት ጊዜ በአጭር ጊዜ ከምትወድቅ ከእነ አምባገነንነቷ ወደዛ እንስበን ከሚል እንዳስፈርስ ከመፍራት የመጣም ሊሆን ይችላል። እንግዲህ እነዚህ ናቸው ሊወቁ ይችላል። ግን በጣም እዚህ ጋ አንድ በጣም ያስገረሙ ነገር አጋጣሚ ሰብአዊ መብት በማንም ላይ ተፈጸመ በማን ሁልጊዜም መቃወም ነው ያለ። ትግራይ ላይ የሰብአዊ መብት ተፈጸመዋል ተብሎ ሲጮ አማራ ክልል ያሉ ሰዎች ለአማራ ምሁራን ፕሮፌሰሮች እና ጥቂቶቹ ጭምር ሰብአዊ መብት እየተፈጸመ ነው ስላለች አሜሪካ አሜሪካንን
ሲያወግዙ ነበር።
እርኩስ ሰይጣን አድርገው ሲችሉ ትልቅ ኖሞር ሙቭመንቶች ሲካሄዱ እዚህ ለአፋቸው ልከት የሌለው የሚናገሩትን የማያውቁ ባለስልጣኖቻችን የበሰበሰት እንዴ አግባ አግባ ምናምን እያሉ ሲለፈልፉ ነበር የከረሙት። ኤሊቱ የአማራ ኤሊትም ይህንን ተከትሎ አብሮ ሲያጨበጭብ ነበር። የሰብአዊ መብት በመርህ ደረጃ ነው መቋም ያለበት። አሁን ይሄ የሰብአዊ መብት ጥሰት እነሱ ሀገር እየተፈጸመ ነው። አማራ ክልል የአማራ ህዝብ ላይ በብዛት እየተፈጸመ ነው። አሁን ያኔ መብቱን ተቃውሞ ቢሆን ኖሮ ፕሪንስፕል ስለሆነ በዛው ይነሳ ነበር የሚሄደው ነገር። አሁን ግን አይ እንዴት አሜሪካ ይሄንን ትተዋለች? አሁን እጅሽን አስገቢና አስተካክል። ያኔ አውጪ አሁን አግቢ። በአንድ አመት ውስጥ የዚህ አይነት መቀለባ በጣም ጥሳል እና በጣም ለወደፊት በተለይ የአማራ ኤሊት የአማራ ህዝብ ኤሊቱ ባለው ነው የሚወጡ የአማራ ኤሊት የአማራ ምራ ቄሶች ግን በአጭር ጊዜ ውስጥ ትልቅ ትምህርት ሊሆን በዚህ ላይ ሌላ ከዚሁ ጋር እያይዤ እንደው ብዙም የሚያሳምን ባይሆን ብልጭ ያለሚ ነገር አለ። የዚህ የትግራይ ጦርነት ጊዜ ከዚህ ከአማራ የሄዱ መንግስቱም ያብዟቸው ነው ኦፍኮርስ የፋኖ ተዋጊዎች ብዙ የሰብአዊ መብት ጥሰት ፈጽመዋል። እዚህ ጋር ሪከርድ የሆነ ማስረጃም አላቸው አሜሪካኖቹም ያውቁታል። አሁንም ጭምር በህገ መንግስቱ የትግራይ መሬት የተባሉ በፕሪቶሪያም ስምምነት የትግራይ መሬት የተባለ መሬት ላይ እነዚሁ የአማራ ኃይሎች የአማራ ታጣቂ ጭምር አለ። ኤትኒክ ክሊንሲንጉ ከሰላም ስምምነቱ በኋላ ሁሉ እየተካሄደ ነው የሚል ሂውማን ራይትስ ዎች ያወጣው ሪፖርት አለ። መጀመሪያ ላይ አንድ ወሩ ገና። ስለዚህ አማራ አካባቢ ያለውን እንቅስቃሴ ራሱ የመብት ጣሽ ነው የሚል ነገር በሚል አንግል እንዲያዩት ያደረገበት ሁኔታ ሊኖር ይችላል። ለምሳሌ ዓለም አቀፍ ሚዲያ ትኩረት አልሰጠም። የትኛውም መንግስት የአውሮፓ ህብረት ማን ምን መግለጫ ያወጣበት የዓለም አቀፍ ድርጅቶች መግለጫ ያወጣበት ይሄ የሆነው የፕሪቶሪያ ስምምነት እንዳይተገበር አሁንም ኤትኒክ ክሊንሲንጉ ቀጥሏል እንዲባል ያደረጉ እንቅስቃሴዎች ከዚሁ አማራ ውስጥ ከውጥት ፋኖ ከሚባለው አይነት ጋር ከሚካሄዱ ነገሮች ስላሉ እንደ ተጨባጭ እንደ መብት ጠያቂ እና ግፍ እንደሚፈጸምበት አድርጎ የማየቱን ነገር ያጠበበው ሁሉ ይመስለኛል። እና ለወደፊት የአማራ ኤሊት ተጠንቀቁ። አሁንም ያለው አካሄድ በጣም አደገኛ ነበር። ይህ ከዓለም አቀፍ አንግል ከአሜሪካ ከምዕራባውያን አንግል ሳይሆን ራሷ ኢትዮጵያ ሊያጠፋ የሚችልበት አንግል ባለፈው ሳምንት አይተናል። እንግዲህ ነገሩ በጣም ሰፊ ስለሆነ እዚሁ ጋር እናንተ
ምትለው ነገር ይኖረናል። አይቀድም አይ እኔ ብዙም እዚህ ላይ ምክንያቱም አሁን ቅድም ያልከው ነገር ሁልጊዜ የሚገርመኝ ነገር ቢኖር ምንድን ነው የኢትዮጵያ ምሁራን በተለይ አማራው አካባቢ ያሉ ምሁራኖች ተቃውሟቸው ለምን እንደሆነም የሚገባቸው አሁንም ድረስ የገባቸው አምስልኝ ባለፈው እንግዲህ ከተማሪዎች እንቅስቃሴ ጀምረ ያለ ሂደት ነውና አሁን ትላንትና እጅሽን አውጪ ያሉትን አሜሪካ አሁን ደግሞ ለምን አወጣችሁ ለያነሳው ነገር ትልቅ ነገር ነውና እኔ ከዛም ማለፍ ምናልባት የኢትዮጵያን ቆረቆራለን ስለ ኢትዮጵያውኖች እናስባለን በተለይ አሁን ደግሞ ለማሮን ቆረቆራለን የሚሉ ምሁራኖች በሙሉ ብትጨፈልቃቸው እኔ ከሌናልልህም ከሌናልልን የዚህንዘን አንድ ግማሽ አካለም የሚሆን ማይመስልኝም እንደው ስም መለከቱም ክራቱም አላማ ቢኖራቸው ኖሮ ፍላጎታቸው አሁን በተለይ እየተደረገ ያለው የጥሰት ይሄ ሁሉ ግድያ በየቀኑ ሰው ይሞታል በየቀኑ ያመማቱ አይነት ደግሞ በጣም ዘግናኝና የሚቀፍ ሁኔታ ላይ ነው ያለው አንዳንድ ቪዲዮዎች እንዳይታይ ሆነ የሚገም እንትን የሚለጠፋልና ግን በተለየ መልኩ አርገም ተመለከተበትን ዘር ያለሱ ገብተስ ተመለከት እርግጥ ይሄ የነበርኩባት ኢትዮጵያ ነች ወንጭ የማቃት ኢትዮጵያ ነች የሚያስ ደረጃ ላይ የሚያመጣ ደረጃ ነገር ነውና ትግላቸውን በቅጡ ያደረጉ አይመስለኝም በነገራችን ላይ የትሬጀሪ የሆነ ግምጃ ቤቱ ደብዳቤ ለኮንግረሱ ይሄድ እንጂ ኮንግረሱ ገና ይወስንበታል ኮንግረሱ ምናልባት ጥሩ እንትን የሚያረጉ ሎቢ የሚያረጉ ሰዎች ካሉ በኮንግረሱ በኩል ያስቆሙት ይችሉ ይሆናል እንዳልከው ግን የአሜሪካኖች እንደው ለሀገር ለአብይ ሳይሆን ለሀገሪቱ እየወደቀች ነው በቃ እየፈረሰች ነው ያለችው ፈርሳለችው መከፋፈል ነው የቀረን እንጂ እዛ ደረጃ ላይ ያለ ነው የኑሮ በምንም አይነት ነገር ኢኮኖሚው መመለስ የሚቻልበት ምንም አይነት ነገር የለምና አንዳንድ ጊዜ እንደው ዝም ብለህ ስትመለከተው የጠቅላይ ሚኒስትሩ መኪና ነበረኝና ዝችና ልቼ ነበር የሚሉት አይነት ነገር ህልም ላይ ኢትዮጵያ አለች ብለን በህልማችን እንት በቀጃት ውስጥ በህልም ውስጥ የሚሆን አንኳር አይመስለኝም በቀጃት ውስጥ ያለን የመሰለኝ ያለውና ምናልባት አሁንም ይሄ ነገር የግምጃ ቤቱ ደብዳቤ ይሄድ እንጂ ኮንግረስ ውስጥ ሌላ ችግር ሊመጣ ይችላል እርግጥ ፕሬዚዳንቱ የራሳቸውን ስልጣን ተጠቅመው ፈርሞ እንዲከል ያደርጉ ይችላሉ ግን አሁን የሚቀጥለው አመት የምርጫ ጊዜ ስለሆነ ምናልባት ሌሎቹን ስለ ኢትዮጵያ እናስባለን ያለው የጠቅላይ ሚኒስትር አሰራር መለወጥ አለበት መቀየር አለበት ሙሉ ለሙሉ ባይቆጭ ብሎ ከሌሎች ጋር አብሮ አገር እንትን ማድረግ አለበት እንጂ ብቻውን እንትን ሞተር አውርዶ መግጠም ሞክራሉ ብሎ ብሎንና ብሎን እያጋጨ መኪናውን የሚያበላሽበትና የተበላሸ አድርጎ የሚያስቀበጥበት ጊዜ እንዳይራዘም ለማድረግ በመሞከር አለባቸውና ከዚህ በላይ እንኳን ብዙ የምትለው የሚባልም ነገር የለውም ያሳዝናል የአሜሪካኖች ማንኛውም ሀገር የሚያደርጋቸው ነገሮች ሁልጊዜ የምንናገረው ከራሱ ጥቅም ጋር ነው ለኢትዮጵያ የሚያደርገው ምንም ነገር የለም የራሱን ጥቅም የሚጠቀም ካለ ቀድም እንዳልከው የስደተኞች የሀገሪቱ መፍረስ ለስደተኞች ብዛት ይሆናል ለሞትና ለእልቂትም አደጋ ያመጣልና ከዛ አኳያ ከራሳቸው ጥቅም ሊያስከፍላቸው ከሚመጣው ከሂሳባቸው አወራርደው ነው እንጂ ኢትዮጵያን ለማዳን ከሌላ ለማዳን የሚያደርግ ነገር የሚባል ነገር የለም ሌላ ገን ምናልባት ጠቅላይ ሚኒስትሩን በእነዚህ አባብለው ጦርነትም እንዲገባ ሊያደርጉትም ይችላሉ እኔም ፈራው ደግሞ እሱን ነው እና እሱን ከከሊት ጋር አላችሁ ገና አይደለም ግን እንደው ምናልባት ያካሄድም ሊኖር ይችላል እና አንዳንድ ነገሮችን ስትመለከተው የጠቅላይ ሚኒስትሩ የብደት ጊዜ ነውና መስዋዕት መክፈል አለባችሁ የሚል ሁሉ ታስታውሳለህ የኤርትራ ጦርነት ከመክፈታቸው በፊት እናቶች ያለቅሳሉ ወጣቶች ይጠፋሉ ያሉበት ጊዜ አሁንም መስዋዕት ማድረግ አለባችሁ አባቶች በመስዋዕትነት ነው ሀገር የገነቧትና መስዋዕት ማድረግ አለባችሁ የሚል ተዘጋጁ ብሏልና ከማጋራ ሊያታኩስ እንደሆነ ከማጋራ ሊታኩስ እንደሆነ አይገባኝም ግን ጠቅላይ ሚኒስትሩ ሲናገር የሚናገረው ማዳመጥ ጥሩ ነው ምክንያቱም የጻፈውን መጽሐፍ አንብባችሁ አድናቂ ሆናችሁ እንዴት ያለ ጽሑፍ ጸሐፊ ነው ብሎ ስትሉ አነበባችሁት እንጂ ያነበባችሁትን ወረቀት ያረበባችሁትን ቁም ነገሩን ግን አልተገነዘባችሁም ነበር ካብና መንበር የሚባለው መጽሐፍ ጠቅላይ ሚኒስትሩ አደርጋለሁ ያሉትን ነገር እያደረጉ ነው አጃጅላችኋለሁ ያሉትን ነገር እያጃጅሏል አምስት ዓመት አሁንም እያጃጃሉ ነው እንግዲህ እግዚአብሔር የጠበቀን ማለት ከባነት ውጭ ሌላ ነገር የምታደርገው ነገር የለም ሃይማኖታችንም ወስደውታል ሃይማኖታችንም ጥቁር አልብሰውታል ከዚህ ሌላ እንኳ ብዙ ምንትን አናደርገውም የብሔራዊ ምርጫ ቦርድ ፕሮቶካል መደክሳ አራት አመት ተኩል ተቀምጨ ምርጫ ቦርድና ሻሽ ይያለሁኝ ያቅመን አድርግ ያለው 3 ምርጫ 3 ሬፈረንደም አንድ ምርጫ ካይጃለሁ ብላስተል እኔ አንድ ነገር መሄዷ በጣም ደስ ብሎኛል። ምክንያቱም ደሞ ባት ብትኖርም ከዚህ ሌላ ምንም ከዚህ የበለጠ ጥፋት መታጠፋበት ምንም ምክንያት የላትም። አይኖራት የሚጠፋ ነገርም የለም ጠፍቶ አልቋል። አንዳንድ ሰዎች ብርቱካን በጣም ሊሰቅሏት ይፈልጋሉ። እኔ ከማቀው ነገር ትንሽ እንደው ከዚህ በፊትም አሁን ባቶ ሰይ ምክንያት ሰዎች እንትን ያደርጓታል ያለ ቦታው ገብታ አይወስድ የተወሰነ ውሳኔ አንዱ ባያወሰነችበት ነው። እሱ ምንም እንትን የለውም። እሱም በሰይ አብርሃ ደጋፊዎችና በመለዘናይ ደጋፊዎች መሃል የነበረ ሽኩቻ ውስጥ ገብታ እሷን ተጠቅመው እነሱም እሷም ተባባሪ ሆና ሰይ ተፈቱ በወቅቱ ግን ተበልሰው እስር ቤት ገብቷል። እና አንዳንድ ፖለቲከኞች የሚያወሩት አለ በቃ ከዛ ስለ ቅንጅት ሲያወሩ ቅንጅት የብርቱካን የቅንጅት መስራች አድርገው ያወራሉ። አይደለችም አልነበረችም። ልደቱ አያሌውን ልደቱ አያሌውን ቅንጅት ከምርጫ ባለፈ በሶስተኛው ወር አካባቢ ጭቅጭቅ በነበረበት ሰዓት የኃይሉ ሻውል ምክትል መሆን የሚችለው ልደቱ አያሌው ዋናው መሪ መሆን የሚችለው ልደቱ አያሌው ነበር። በነገራችን ላይ በፓርቲ አስተዋጽኦና ተዋጽኦ በእድሜ ግን ስለተባለ ኃይሉ ሻውልን ሲያደርጉ ልደቱን ለማድረግ ስላልፈልጉ እነ ፕሮፌሰር መስፍን እነ ብርሃኑ ነጋ ብርቱካንን ከተኛችበት አምተው ምክትል ምንድነው ተጠሪ ምክትል ፕሬዚደንት ተጠሪ ምክትል ፕሬዚደንት እኔም ብቻ አድርገው ለልደቱ የጸሐፊነት ስልጣን የሰጡት ጸሐፊን የአንድ ነገር ስልጣን ያደረጉት በዛ የመጣ ሲት ይሆነች በቃ ሳይታሰብ እስር ቤት ገብታለች። ፈልጋው አውቃም ሳይሆን በቃ ገብታለች። ለሁለተኛም ስትገባ ነፍስ ይማረላለኝ ፕሮፌሰር አስራት እና ፕሮፌሰር መስራት መስፍንን በሚል የተከተለችው አካሄድ ነው። ያው እሷ ዳውን ከፈለች። ለማንኛቸውም ብርቱካን ከምርጫ ቦርድ ለቀቅ ያለው ብላለች። ምን ሰራች ምን አልሰራችም ምን ሰራች የሚባለውን ነገር ነው በጥቂቱ ብዙም አትሄድበት። አንድ ጊዜያችን ሌላ ነገር እንድናደርገው ማስታወስን የምፈልገው ምንድን ነው ለኢትዮጵያ የዴሞክራሲ ሂደት ባለፉት 5 ዓመት ያደረገችውን ነው ማወቅ የምፈልገው። አድማጮች መስማት ያለባቸው ማወቅ ያለባቸው መረዳት ያለባቸውና የቱን ያህል ሸርና ተንኮል ተደርጎ መደረጉ ብቻ ሳይሆን ጦርነቱ ውስጥ ሁሉ ገብተናል። የአንድ ነጥብ ምናምን ህዝብ ህይወት አልፎበታል ምክንያቱም እሷ ነች አንደኛው የሚል ግምት አለኝና ያንተን እይታ።
እኔ ባጭሩ ለዲሞክራሲ ግንባታ ሳይሆን አስተዋጽኦ ያደረገችው በቆየችባቸው 5 ዓመታት ውስጥ ብዙ ነገር ታሪክ ሲያስታውሰው የሚኖረው ምናልባት በምርጫ በፖለቲካ በሰላማዊ ፖለቲካ ትግል ውስጥ እንደ ትልልቅ ስህተቶች ተደርገው መማሪያ ሊሆኑ የሚችሉ ስህተቶች ሰርታል። የተጀመረው ኢህአዴግ ፈርሶ ብልጽግና ሲመሰረት ፓርቲ አይደለም ብልጽግና የኢህአዴግ ፓርቲዎች ተዋህዶ የፈጠሩት አይደለም። ኢህአዴግ ፈርሶ አዲስ ፓርቲ የተመሰረተ ኢህአዴግ ፈርሶ አዲስ ፓርቲ ሲመሰረት በምክር ቤት ውስጥ ያለው ስልጣን ጥያቄ ነው። ስለዚህ ከዚህ የፓርቲ ምስረታ ጋር ተገናኝቶ የፖለቲካ ፓርቲዎችን አካሄድ አሰራር መከታተል የምርጫ ቦርድ ኃላፊነት ስለሆነ አንድ ፓርቲ ፈርሶ ሌላ ፓርቲ ሲሰራ በውክልና የተሰጠው ስልጣን ጥያቄ ላይ ስለሚወድቅ ይህንን ጉዳይ ማንሳት ነበረባቸው። አንድ ሁለት የምርጫው ጊዜ ሲደርስ አልተዘጋጀውም ኮሮና ምናምን ብለው ምርጫውን እንዲራዘም አድርጉ። ምርጫው እንዲራዘም ሊያደርግ የሚችል የህገ መንግስት ትርጓሜ ብለው የህገ መንግስት ትርጓሜ ተብሎ የተሄደበት መንገድ አሁን ዝርዝሩን አናየውም እንጂ ሌሎች የህግ ምሁራን ብዙ አስተያየት ስለሰጡበት የኮንስቲትዩሽን ባለሙያው ጭምር ተገቢ አካሄድ አልነበረም። ይሁን ተገቢ ነው ይባል። ተገቢ ነው እንኳን ምርጫው ማራዘም ይባል። ምርጫው ሲራዘም ስልጣን ላይ ያለ መንግስት የሚቀጥለው ምርጫ እስከሚካሄድበት ድረስ ስልጣን ላይ የሚቆይበት ምንም ማግባብ የለም። ምክንያቱም በህገ መንግስቱ በግልጽ ተቀምጧል። አምስት ዓመት አለቀ። አምስት ዓመት ከአንድ ቀን አይልም። ስለዚህ ምርጫው እስከሚካሄድ ድረስ ሌላ የትራንዚሽን አሬንጅመንት ነበረ መደረግ ነበረ። የብልጽግና ሰጡት ሁለት ትልቅ ስጋት እዚሁ ጋር የፌዴራል መንግስቱ ነው እዛ ጋር ጠርተው ተወያይተው በህግ ባለሙያዎች ወሰኑ። የፌዴራል መንግስቱ አራዘም ቋል ትክክል ነው እንኳን ብለን ብንለው ክልሎች እያንዳንዱ በራሱ ነው የሚወስነው። አካሄዳለሁ የሚል ክልል ሊኖር ይችላል። በህገ መንግስት መሰረት አካሄዳለሁ ሊሆን ይችላል። ትክክል ነው እንኳን ብንል እኮ ነው ያተረጓዘው ደግሞ ስልጣኑን የሚያራዝም ወይም የሽግግር ሂደት የሚያራዝም ሊኖር ይችላል። በራሱ ውሳኔ አንድም ክልል በዚህ ጉዳይ ላይ ውሳኔ ሊሰጥ እድል አልተሰጠም። ወይዘሪት ብርቱካን እንደ ምርጫ ባለቤት እናንተስ እንዴት አደረጋችሁ ብሎ እንኳን አልጠየቁም። በፌዴራል መንግስት ላይ እየሰሩ ትክክል ነው እንኳን ቢባል ክልሎች እናንተስ እዚህ ጉዳይ ላይ ወሰናችሁ በምን አግባብ ነው የወሰናችሁ ብሎ እንኳን አልጠየቁም። እዚህ ጋር የተወሰነው ውሳኔ ልክ የክልል አረንጅመንት የሀገራዊ መንግስት አረንጅመንት ይመስል ከላይ የተወሰነው ውሳኔ ከብረታቸው ወደበት ትእዛዝ ነው ሄዱ። ክልሎች አውቶኖሚሶች ናቸው። የፌዴራል መንግስቱ ስልጣን የሰጡት ክልሎች ናቸው እንጂ ክልል ለፌዴራል መንግስቱ ስልጣን አልሰጠም። ትልቅ ስህተት የሰራ ሌላ የትግራይ ክልል በራሱ የመወሰን ስልጣን ነበር። ይህንን ውሳኔ ግን ምርጫ ቦርድ አይ እኔ ግን አካሄዳለሁ ሲል መብቱ ነበር። ምክንያቱም የፌዴራል መንግስት በዚህ መንገድ ማካሄድ ያለበት ብሎ ሊያዘው ስለማይችል ይህ ከመንግስታዊ መውጣት አይሰርቶ ማለት አካሄዳለሁ ሲል ይህንን መቀበል ነበረባቸው። ምርጫ ሊያካሄድ ስለሆነ ብሎ ምርጫ ቦርድ እንዲያካሄዱልኝ ብሎ ደብዳቤ ሲዘፍ ማካሄድ አትችልም ያሉ ትልቅ ስህተት። የዚህ ስህተት መዘዝ ጠቅላይ ሚኒስትር አብይ አህመድ ኤርትራን ጋብዞ ትግራይ ላይ ጦርነት ለማወጅ በቂ ምክንያት ብሎ እንዲነሳ አድርጎታል። በቅርብ ጊዜ የዓለማችን ታሪክ ውስጥ ታይቶ የማይታወቅ ያለበት ዘግናኛ የዓለማችን ጦርነት የተፈጠረው እርሳቸውን ጭምር ምክንያት ነው። ከዛ ሌላው ስህተት ብልጽግና ፓርቲ ሲመሰረት ጠቅላላ ጉባኤ ሳያካሄድ ፓርቲዎች አይመሰረት። ብልጽግና ግን ጠቅላላ ጉባኤ ሳያደርግ ፓርቲ ብሎ መዝግበውት ምርጫው እንዲወዳደራል። ሌሎችም ፓርቲዎች ግን ከጠቅላላ ጉባኤ ካለማደረግ ጋር በማያያዝ ሲያንገላቱ፣ ሲገቡ፣ ሲያፈርሱ ነበር። ብልጽግና ላይ ግን ጠቅላላ ጉባኤ ሳያደርግ የፓርቲ ህጋዊ እውቅና ሰጥተው ምርጫ ላይ እንዲካሄዳል እንዲካሄድ አድርጎታል። ትልቅ ስህተት ነው። የብልጽግና ፓርቲ መሪዎቹን ሲመርጥ የሀቀት አለም በሙሉ ያቀዋለችም ኢትዮጵያ ይ ልላ ልናገር ስነ ስርዓት ይህ ትልቅ ጉዳይ።
እሺ የት ሄድክ? ስስቅ አበላሽ ግን ተቋረጠ። አድማጮች ከይቅርታ ጋር ስልካችን ተቋርጧል። ለምን እንደሆነ ባላቅም ስልካችን ተቋርጧል። ለምን እስቲ ሞክረው።
Mm-hmm.
አድማጮች ተመልሰናል። የብርቱካን አምላክ ነው መሰለኝ ተቋርጧል።
አዎ
ወደ መጨረሻ አለ። አዎ ቀጥለ ታስተውሳለህ።
ተግላይ ብሱ ያ የፌድ
አዎ የዛ አዎ
አብይን የምትሉ አይ አያስፈልገንም የምትሉ ይሉ ያፌዙበት በምርጫ ታሪክ ውስጥ በደርግም ጊዜ ቀበሌ እድር ላይ የማይደረግ አንድ ሰው ተመራጭም አስመራጭም የሆነበት ምርጫ ተካሂዶ የዘሪት ብርቱካን ፕሬዚደንትነቱ ማስበቀው ተቀብለዋል። በኋላ በአት ወራት ኦልሞስት አመት ሊሞላው ትንሽ ሲቀረው እንደው በስሱ እየተሽኮረመሙ ተቸት እንደማድረግ አደረጉ። ግን ወደኋላ የተመለሰ ነገር አልነበረም። እድር ዳኛ ሲመረጥ ዳኛው በፊት የነበረው ዳኛ እንኳን እዛው ጋር መድረኩ ላይ ተቀምጦ ስራሱን የሚጫው አድርጎ መጠቀጥቶ እንግዲህ የመንደር እኮ ፓርላመንታሪ ፕሮሲጀር ወይ የስብሰባ ፕሮሲጀር አያውቁም የሚባልበት ቦታ አካባቢው ላይ እዛ ሌላ ምርጫ የሚካሄድበት ጉባኤ ላይ እንዳይገኝ ነው የሚደረገው። ይህንን ስህተት የሰሩ ምናልባት በምርጫ ቦርድ ታሪክ ውስጥ
ብዙ ነገሮች በጣም በጣም ይሄ ነው ብለህ የማትላቸው ነገሮች ወይዘሪት ብርቱካን ሰርታለች። ምንም ወዲያ ወዲህ የማትለው ነገር እኔ እንትን ያደረገኝ ግን አሁን የህወሓትን ከምርጫ ቦር መሰረዝ ራሱ ህገ ወጥ ነው። ሁለት ሶስት ሰዎች በዛን ሰሞን ሲናገሩ የሰማሁት አለ። ከዛም በፊት አሁንም እየሰማሁት ያለው ነገር አለ። እና ይሄን ሁሉ በሙሉ ግን ይዘህ ተመልክተው ዝም ብለህ ስትመለከተው ከጠቅላይ ሚኒስትሩ ከእንግዲህ ወዲህ የሚያማረግ ኖረችም አልኖረችም የሚፈልጉት ነገር ያለ አይመስልም። ምክንያቱም የሚፈለገውን ነገር በሙሉ አድርገው ጨርሰዋል። ምንም በምልህ መንግስት መሆን እኔ በጣም ከሁሉ ዘግናኙ። አሁን ብዙዎች የኢህአደግ ወራሽ ነው ብልጽግና ብሎ ሲሉ አ የኢህአደግ ወራሽ አለ ብልጽግና ራሱ ነው ይቻለ ብልጽግና ሆኝም መጣሁኝ ብሎ ኢህአደግን ያፈረሰ ነው። አንዳንድ ሰዎች የብአዴን ብልጽግና ብአዴን የሚባል ነገር የለም ኦህዴድ የሚባል ነገር የለም በቃ ፈርሷል። እነሱ ፈርሰው ፈርሰናል ብለው ደግሞ ወረቀታቸውን ደግሞ አስገብተዋል ለምክር ቤቱ ለምርጫ ቦርድ እና በፈረሰ ፓርቲ ላይ አዲስ ሲጀመር ግን ስርዓቱን ተከትሎ መሄድ የነበረበት ነው። እና አረጋዊ በርሄን ስልጣን ኦነግን ስልጣን ሲሰጥ ሌሎች አሉ። ምንም ነገር አምስት ሰው አባል የሌላቸው ጉባኤ ያላካሄዱ ሰዎችን ድርጅት ብለው ሲሰጥ አንጋፋ ድርጅቶችን ደግሞ እንደነ ኢዳፓ አይነቱን እና ህብር የይልቃል ጌትነት ፓርቲ ግን ያለ ምክንያት በቃ ዝም ብሎ በቃ ያስፈልግ። በጣም አንድ በጣም የሚረብሸኝ ነገር ቢኖር ምንድን ነው ኢዳፓን ስታፈርስ እንዲፈርስ ሲደረግ ንብረቱንና ኦፊሱን ብርሃኑ ነጋ እንዲወስድ ያደረገችው ቁጭ ላይ እየተመለከተች ነው ምልህ። ያነዛን ሁሉ መጠበቅ የነበረባት ነገር እያለ ነው ምልና ግፍ በጣም ሰርታለች። እሷም ወይዘሮ መዓዛ ታሪክ በጣም በምንም አይነት መልኩ ኢትዮጵያ ውስጥ መንግስቱ ኃይለማርያም ቀይ ሽብርን አካሄደ ቢባል ከቀይ ሽብር በባሰ ኢትዮጵያኖች እንዲጨፈጨፉ ያንን ስልጣን እንዲኖሩ ያደረገች ብልጽግና ያደረገች ብርቱካን ነችና ተጠያቂነቱ ከዛ ባላነሰ ነው። እኔ ምንም ነገር ማለት ሌላ አልጨምርላቸው አድማጮች። እዚህ እንደውም አሜሪካ ነገር እዚህ አትላንታ ውስጥ በአንድ ወቅት ኳስ ጨዋታ ሲደረግ 25-30ኛው ዓመት እንደሆነ አላቃ ትናንትና ይደረግ ነበርና ብርቱካን መምጣት አለባት የለባት የሚል ጭቅጭቅ ነበርና የዛን ጊዜ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ አፈረሰች ከሚባሉ ሰዎች አንደኛዋ ነች። እንዲፈርስ ምክንያት ሆነች። ምክንያቱም ሁለታችሁም የኢትዮጵያኖች ወገኖች ውጭ ያላችሁ ናችሁና ለአንዳችሁም እንትን አላደርግም ወገን አልወግንም ተስማምታችሁ ኑሩ ማለት ሲገባት አንደኛውን ወገን ይዛ ሄዳ አትላንታ መጣች። በነገራችን ላይ አንድ ወዳጅ እንኳን አይደለም ግን በቃ ማቆሰዋል እዚህ አትላንታ ውስጥ የእሷ ዘበኛ ነገር ሆኖ ሲንቀሳቀስ የነበረና ስታዲየም ውስጥ እሷን እንትን ለማድረግ ስታዲየም ሄጄ ነበርና እንዳጋጣሚ ፍለፊት ተገናኝ። እሷ ስትወጣ እኔም ወደ ሌላ ቦታ ወደዛው መንገድ ይወጣና በቃ አይኑን አግሮጥሮጦ ሊደባደብ የሞከረ አንድ አጭር ጎረምሳ ይዛን ጊዜ ነበርና አሁን ሳሰው ትዝ ሲለኝ ሰውየውን ያስቀኛልና ለዚህ ስፖርት ፌዴሬሽን መፍረስ አንደኛ ምክንያት የነበረ የሴትዮ ነች። እኔ ብዙ ነገሮች አሉ ከዛ ባሻገር ብዙ ነገሮች አሉ። እንደ ዝም ብለን ሆዲፍ ጆ ብለን እንተው ለማንኛቸው እና የብርቱካን መሄድ ጥሩ ነው። የሚቀጥለው ዳንኤል በቀለ መሆኑም እየተነገረ ነው ያለውና ዳንኤልንም እንግዲህ መልካም ጉዞ እንለዋለም ከሄደ ፈቅዶ ከሄደ። ሰዓታችን እንቆጥብና አንድ በጣም እንት ማስታወስ እንፈልገው ነገር አለ። የኦርቶዶክስ ሃይማኖት ሌላ ችግር ውስጥ እንደገና ገብቷል። ችግሩ እንዴት ነው መግለጽ የምትችለው? አንተ ብትገልጸው ይሻለኛል። እኔ ምክንያቱ መናገር ውስጤ ብዙ ነገሮች ታመቁ ነገሮች አሉና ተናግሬ እንደ ልቤ ነው መናገር እንፈልገውና መታገት አልፈልግም። ለመታገትም ሙከራም አላደርግም። ግን አንዳንድ የማያቸው ነገሮች አሉና ባለጌ ካህናቶች ያለውኝ ውጭም ውስጥምና አሁን እንግዲህ እግዚአብሔር ጠብቆን ከኖርን እንኖራለን። ግን የሚፈርስበት እየፈረስ እንደሆነ ጥቁር ለብሰናል ወረ ሲጀመር የምንፈርስበት መንገድ ሊመቻች ይችላል የሚል ግምትም አለኝ፣ ፍርሃት አለኝ። የካህናት ወደ መቀሌ ይሄዳሉ፣ በሚቀጥለው ሰኞ ነው፣ ማክሰኞ ደግሞ ፓትርያርኩም ወደ ትግራይ ይሄዳሉ የሚልም ደግሞ ዜና አለ። አሁን የምርጫው እየተካሄደ ነው። መንፈስ ቅዱስ ነው ያለው ወይንስ ደግሞ አብይ ነው ያለው በመንፈስ ቅዱሱ ወንበር ላይ የሚለውንም እንደው በእግረ መንገድ ግን ተመልከተውና አጠር በአድርግና ተመልከተው እስኪ።
እሺ፣ አሁን እኔ ድሮ ስናገር የነበረው ነገር ማረጋገጫዎቹን እና የእውነት የመጨረሻ ምዕራፍ ነው ደርሰው ነው እያያቸዋለ። ኦርቶዶክስ ቤተ ክርስቲያንን በተለይ ኦሮሚያ ውስጥ ለብቻ ገንጥሎ በማውጣት የማዳከም እና ቤተ ክርስቲያኖች ብቻ የመፍረድ የመፍጠር በመንግስት የተደገፈ እንቅስቃሴ አለ። ይህን ነገር ሰርተውት ጨርሰውታል። ይህንን ነገር ለማስቀረት በጥንቃቄና ወቅቱን ጠብቆ የተወሰደ እርምጃ የለም ስል ነበር የቆየሁት። ይህ ከዚህ በፊት ስንል የቆየን ነገር ነው። ብዙ ስቴፕ ሄዷል፣ አሁን ብዙ አልፎ ሄዷል። በመጀመሪያ ደረጃ ላይ ያን የምናስታውሰው ልክ የእነ ሳውሪዎስ ቡድን ድንገት ተገንጥሎ መውጣቱ ሲነገር የተያዘው እንቅስቃሴ በኋላ ውሃ ተጨልሶበታል። እርቅ ተገኘ፣ አሸነፍም ተብሎ ተጨበጨበ እንጂ ያ ጠቅላይ ሚኒስትሩ ጋር የተደረገው ነገር ግን የቤተ ክርስቲያን አቃመና ሁሉ ቀርቶ እዛ ጋር ተደረገ የተባለው ስምምነት ከዛ በኋላ ለሚሆኑት ነገሮች በሙሉ መነሻ እስከሚሆን ድረስ እዛ ጋር በተስማማ ነው መሰለኝ ሲባልና የቤተ ክርስቲያኗ ህገ ደንብና ቀኖና ሁሉ እንዲረሳ ከማድረግ የጀመረ ነው። በጣም በትክክል እየሄደ ነው የታሰበው ነገር። አሁን ደግሞ የኤጲስቆጶሳት ምርጫ ይደረጋል ሲባል የኦሮሚያው በምርጫው መሰረት እነ ከሌ ይመረጡልኝ አይደለም፣ በፊት እነ ሳውሪዎስ መርጠዋቸው የነበሩት መጽደቅ አለበት የሚል አቋም በሀገር ሽማግሌዎች እና በአባ ገዳዎች ተጽዕኖ ፈጣሪ ናቸው እነዚህ ሰዎች፣ በእነሱ ውሳኔ ተወዘነ። ከዚህ ያነሰ አንድም የምንቀበለው ነገር የለም። ከእነዚህ ጳጳሳት ሹመት ውጭ አንቀበልም። ይህንን ደግሞ የኦሮሞ ወጣት ኦርቶዶክሱ በሙሉ ተቀብሎታል። ሌላው ደግሞ ነን ኦርቶዶክስ የሆነው ደግሞ እንደ ኦሮሞ ህዝብ የመብት ጥያቄ አድርጎ ስለወሰደው ይህንን ሰፖርት ያደርጋል። ስለዚህ የኦሮሚያ ቤተ ክህነት የመጀመሪያውን የመገንጠሉን እርምጃ ወስዷል። ትንሽ የሆነች አሁን ሰሞኑን ትንሽ መንገራገጭ ሊታይ ይችል ይሆናል፣ ግን በወራት ጊዜ ውስጥ ሙሉ በሙሉ የኦርቶዶክስ ቤተክርስቲያን የኦሮሚያው ለብቻ ይወጣል። እንግዲህ የትግራዩን እንዴት ሊያስታርቁት ይችላሉ አናውቅም፣ ግን እነዛ ያቀረቧቸው ጥያቄዎች ካልተመለሱ በስተቀር አለንጃ ትንሽ የሚያስቸግር ይመስለኛል። ግን ብዙም መንፈሳዊ ፕሮሲጀሮች ሊኖሩት ይችሉ ይሆናል አላውቅም። የዚህ የኦሮሚያው ግን ከመንፈሳዊነቱ ይልቅ ፖለቲካዊ ይዘቱ ስለሆነ የሚያይለው በጾም በጸሎት በምንም በሱባኤ በምንም የሚፈታ አይደለም። ፖሊስ በቃ አልቋል የኦሮሚያ
እንትን የኮንዶሚኒየሙን ቤቶች ለመውሰድ በተፈለገበት ጊዜ ቄሮች ተነስተው ዱላ ይዘው ሲንት ሊደባደቡ ባሉ እንደዛ ነው የማስፈራራት ሁኔታ ነገር ያለበት ይመስለኛል። አባገዳዎቹና እነዚህ ሽማግሌዎችን ይዘው የወጡበትና እሱን ስትመለከቱ ያስፈራል። ስለ ኢዛሚያ ማውራት ፈልጌ ነበር። የፈረንሳይ ድርጅት ስለሆነ ብዙ ማውራት አልፈልግም። አንድ ነገር ማለት በፈልግና ባለችን ሰዓት እንትን ለማድረግ እንፈልገው በኢትዮጵያና በኤርትራ ድንበር ላይ ተኩስ ተሰምቷል። ከባድ መሳሪያ ተኩስ ተሰምቷል የሚል ዜና አለ እና የኤርትራ አውሮፕላኖችም ትላንትና በሽሬ አካባቢ ሲያንዣብቡ ነገር የሚሉ ነገሮች አሉ። ምናልባት አብይ ቅድም ቀደም ብለን ያነሳ ነው ለመስዋዕትነት ተሰለፉ ተዘጋጁ ያለው ነገር ምናልባት እነዚህ ነገሮች የሚቀሰቀሱ በሊኖሩ ይችላሉ የሚል ነገር አለ። ታስታውስ እንደሆነ መኪና አለኝ መኪና ነበረኝ ልጅ ሆኜ ብሎ ሩር እያለ ሲነዳ ነበር። ታስታውስ እንደሆነ የኢትዮጵያ የኢትዮጵያን ሕዝብና የቀድሞ የመከላከያ ሰራዊት አባሎችን እየሸወዳቸው ያለው በምንድን ነው? አሁን ደግሞ ባህር ኃይል አለኝ በሚል ነው እና ባህር ኃይል ምን ለምን እንደሆነ አላውቅም፣ ግን አድሚራል ምናምን የሚባል ሰውዬ ልብሱን ለብሶ ከኤታማዦር ሹሙ ጋር ፎቶግራፍ ተነስቶ አይቼ እውነትም ለካ እዛ ቤት ውስጥ ጠቅላይ ሚኒስትሩ ብቻ ሳይሆን የጤና ችግር ያለባቸው የጠቅላይ ሚኒስትር ደጋፊዎች በሙሉ የጤና ችግር አለባቸው ወደሚለው ግምት ሄጃለሁኝ። ሌላ ግን በጣም ሰዎች ሊያዩት የሚገባ መመልከት ያለባቸው ስለ ሂዩማን ራይት ስለ ሰብአዊ መብት ጥሰቶች ስንመለከት በዚህ በሸገር አካባቢ የታሰሩ የተፈናቀሉ ልጆች የተፈናቀሉ ሰዎች ማች መዓዛ አህመድ እነሱ ልተናገር አርባ ምንጭ ሄዳ ባለ አንድ ቀን እስር ታስራ የተፈታችበትም ጊዜ ያለ ባለፈው ሳምንትና እነዚህ ከየቦት ከቤታቸው 50-60 ዓመት ተቀምጠው የነበሩ ሰዎች የቦታ ካርታ ያላቸው ሰዎች ከቤታቸው እየተፈናቀሉ ነውና ከዚህ የበለጠ ሰብአዊ መብት ጥሰት የለም። አሁን እንደውም እናንተን እያወራሁኝ ቪዲዮም እየተመለከትኩኝ ነበርና እናቶችና አረጋውያን የሚሄዱበት አጠው ሲንከራተቱና ሲያለቅሱ የሚያያቸው የጠፋበት አንድ ሰው ግን የኢትዮጵያ ይመስላል ግን ኢትዮጵያም ላይሆን ይችላል የሚል ግምት አለኝ። አንድ ሰው ግን መሀል መንገድ ላይ ቆሞ 3-4 ቁሳቁሶችን ይዞ ተቃውሞውን ብቻውን ሲያሰማበት አይቻለሁኝ። እና አንዳንድ ጊዜ የኢትዮጵያ ሕዝብ እንደው ትዕግስተኛ ነው፣ ታጋሽ ነው፣ ሃይማኖተኛ ነው ይሉኛል። ነው የኢትዮጵያ ሕዝብ ታጋሽም አይደለም ሃይማኖተኛም አይደለም፣ ፈሪ ነው። ይቅርታ አድርጎልኝ ፈሪዎች ነን። ግልጥ አድርጌ እንነጋገር፣ ግድ የለም ምንም የሚጎዳን ነገር የለም። ከመሞት አድነንም መናገር መቻል አለብን። ፈሪዎች ስለሆንን ፈሪ ስለሆነ ነው ሁሉ ነገር የሆነው። ለማንኛችም ሰዓታችን አልቋል። በዚህ እንሰናበት። ደህና ሁንልኝ ወንድሜ። አድማጮች